ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በእውነት ደብዳቤዎቻችሁን እየገላለጥን ስናነብና ስንመለከት አንዳንዶቻችሁ እግዚአብሔር የቱን ያክል ታላቅ ምህረትን እንዳደረገላችሁ ይህንን የራዲዮ ፕሮግራም በማድመጥ በጸሎትም አብረን በመካፈል እግዚአብሔር ደግሞ ካላችሁበት አበሳና ደዌ እንደፈወሳችሁ በችግራችሁ ሁሉ እንደደረሰላችሁ ስትመሰክሩ የጌታን ታላቅነት ስታበስሩ ስትጽፉ ስናይ ስለ እናንተ እግዚአብሔርን እጅግ አድርገን ከፍ ከፍ እናደርጋለን። ሰው በዚህ በእግዚአብሔር ሥራ ውስጥ ምንም ድርሻ የለውም። የሥራው ባለቤት እግዚአብሔር ነውና መሳሪያ አድርጎ እግዚአብሔር ደግሞ በደካማ ባሪያዎቹ በኩል ይጠቀማል። እግዚአብሔር ያልናቀን፣ እግዚአብሔር ያልተወን፣ እንደ ሰውም ደግሞ ያልተመለከተን እርሱ የዘላለም አምላክ የምህረት ጌታ ነውና እግዚአብሔርን ከፍ ከፍ እናደርጋለን። ታላቅ ስሙንም ለዘላለም እናሞጋግሳለን። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። ዛሬም እንግዲህ ጌታችን መልካም ፈቃዱ ሆኖ ከኦሪት ዘዳግም መጽሐፍ ጥናታችን የምዕራፍ 5ን ትምህርት አብረን አንድ ላይ እንመለከታለን። በሚኖረን ክፍለ ጊዜ ጌታችን ታላቅ ምህረቱን ለኔም ለናንተም ለሁላችንም እንደሚያበዛልን እኔ አምናለሁ። እርሱ ለታላላቆች ብቻ ሳይሆን ለታናናሾችም ቋንቋ አለው። ጌታ ለዘላለም ታላቅ ነውና ሰው እንደሚያይ ወገኖቼ እግዚአብሔር አያይም። አዎ ተጠይፈውን ተንቀንም ተጠልተንም ልንሆን እንችላለን ባለንበት ስፍራ ሁሉ። እግዚአብሔር ግን ሳይጠየፈን እንደ ሰውም ደግሞ ሳይመለከተን በበደላችንና በውድቀታችን ሳይፈርድብን እነሆ በዚህ ስባሪና ፈራሽ በሆነው በገል ሥጋችን ታላቁን መንፈሱን አኑሮ ይገለገልብናል። እግዚአብሔር ለዘላለም ይክበር ይመስገን። እስቲ እንዲህ ብንልስ
ገልበላ አሉኝ በገሊ ተገልበላ አሉኝ ተገልበላ አሉኝ የሸክላ ስሪ በገሊ በእጅ ስራው ጥበብ ሁሉን አሳዳሪው በገሊ ሸላሞ የሚያበጅ ድንቅን የሚሰራ በገሊ ካልጠፋ ቃ መብላቱም ነው በሰባራው በገሊ ለሌሎች መኖሩ ራሱን አዋርዶ ፍጥረት ማሳደሩ ካልጠቀመውም ማሱን ካላዳነሁ ዋናን ጥሮ ማትረፊም ለዕዳ ነው በገሌ ተገልበላ አሉኝ በገሌ ተገልበላ አሉኝ ተገልበላ አሉኝ የሸክላ ሰሪ በገሌ እጅ ስራው ጥበብ ሁሉን አሳዳሪው በገሊ ሸላልሞ የሚያበጅ ድንቅን የሚሰራ በገሊ ካልጠፋ ቃ መብላቱ ነው በሰባራው በገሊ ለማዳን ያልዳንን መቅለጥ እንደ ሻማ ራስን ሳያተርፉ መብራት ከሆኑማ መታሰቢያን ማጣት ከልብ መረሳት ማንም ነው የጠቀመው መበላት በእሳት በገሌ በገልበላ አሉኝ በገሌ በገልበላ አሉኝ በገልበላ አሉኝ የሸክላ ሰሪ በገሌ እጅ ስራው ጥበብ ሁሉን አሳዳሪው በገሌ ሸላልሞ የሚያበጅ ድንቅን የሚሰራ በገሌ ካልጠፋ ቃ መብላቱም ነው በሰባራ በገሌ።
ስለ ዝማሬው እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ሸክላ ሰሪውን እንደፈለገ አድርጎ ያበጃጃል። እኛ ሸክላዎቹን በእኛም ደግሞ እንደፈለገ አድርጎ እግዚአብሔር ይጠቀማል። የዝማሪውም ዋና መልእክት ይሄው ነው። በዚህ ዝማሪ ያገለገለን ወንድማችን እንደለለኝን እግዚአብሔር ባገልግሎቱና በኑሮ አብዝቶ ይባርከው። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በእኛ በሰባራ ሸክላዎቹ ውስጥ ታላቅን ነገር የምታኖራ አንተነ በእኛም ደግሞ ሳትጠየፈን ትገለገላለህ። እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። በዚህ ሰዓት ደግሞ መንፈስ ቅዱስን ልከ እንድታስተምረን ቃልህንም ደግሞ እንድትገልጥልን እንለምናሃለን። ጊዜውንና ሰዓቱን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘዳግም ምዕራፍ 4 የተመለከትነው ለአዲሱ ትውልድ የተሰጠን ምክር ነበር። በዚህ በአራተኛው ምዕራፍ የተመለከትነው ለእግዚአብሔር እንዲታዘዙ ሙሴ አዲሱን ትውልድ ሲለምናቸውና ለዚህም ምክንያቱን ሲሰጣቸው ወይም ደግሞ ሲገልጽላቸው ነው። ከምክንያቶቹም አራት ነጥቦችን መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን አብረን የምንመለከተው ደግሞ ኦሪት ዘዳግም ምዕራፍ 5ን ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘዳግም ምዕራፍ 5ን አውጡ። ማጮች የዚህ የኦሪት ዘዳግም ምዕራፍ 5 አብይ ሐሳቡ የአስሩ ትእዛዛት በድጋሚ መነገር ወይም መሰጠት የሚል ነው። የአስሩ ትእዛዛት በድጋሚ መነገር ወይም መሰጠት የሚል ይሆናል። ይህኛው ንግግር ለሙሴ ሁለተኛው ነው። አስተዋላችሁ? ይህኛው ንግግር ለሙሴ ሁለተኛው ነው። ሕጉን በድጋሚ ያብራራዋል። አሁንም ሙሴ አጽንኦት የሚሰጠው ለፍቅርና መታዘዝ ነው። ይህንን ባለፈው የኦሪት ዘዳግም ምዕራፍ 4 ጥናታችን ተመልክተናል። ኦሪት ዘዳግም እንዳለ የሚያመለክተው ወይም ደግሞ አብይ ሐሳቡ ፍቅርና መታዘዝ ነው ብለን ነበር። አስተዋላችሁ? የኦሪት ዘዳግም አብይ ሐሳቡ ፍቅርና መታዘዝ ነው። ከምዕራፍ 5 እስከ 7 ባሉት አስሩ ትእዛዛት ተደግመውና ተብራርተው እናገኛቸዋለን። አስተውሉ። ከአምስት እስከ ሰባት ባሉት ምዕራፎች አስሩ ትእዛዛት ተደግመውና ተብራርተው ነው የምናገኛቸው። በሲና ተራራ የመጀመሪያውን ማብራሪያ የሰማው ትውልድ አሁን የለም። በሞት ስፍራውን ለቋል። አጥንቶቻቸው በበረሃው አሻራ ከፈዋል። ወደ ምድሪቱ የሚገባው አዲሱ ትውልድ የእስራኤል ትውልድ ጉ እንደገና ይነገረውና ይብራራለት ዘንድ ይሻል። በምድረ በዳው የአርባ ዓመት ጉዞ ብርሃን እየታገዘ ሙሴ ሕጉን ይተረጉማል። ይገርማል። አንዳንዶቻችሁ ይህ ክፍል የዘጸአት 20 ግልባጭ ወይም ድጋሚ ነው ትሉ ይሆናል። በርግጥም ከሞላ ጎደል የዚያ ግልባጭ ወይም ኮፒ ነው። ይህን አስሩን ትእዛዛት መድገም አስፈላጊ ሆኖ መገኘቱን ይጠቁማል። መሠረታዊ የሞራል ሕጎች ናቸውና አስሩን ትእዛዛት ስለ መድገም ከዚህ ቀጥለን እስቲ እንመለከታለን። ዘዳግም ምዕራፍ 5 ቁጥር 1ን ተመልከቱ። ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት በማድረግም እንድትጠብቋት ዛሬ በጆሮአችሁ የምናገራትን ሥርዓትና ፍርድ ስሙ ይላቸዋል። ከእግዚአብሔር ቃል ጋር አዛምደን ልናያቸው የምንችል አራት አስፈላጊ ነጥቦች በዚህ ጥቅስ ውስጥ አሉ። የመጀመሪያው ቃሉን መስማት ነው። መስተዋላችሁ? የመጀመሪያው ቃሉን መስማት ነው። ሁለተኛው ደግሞ መማር ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። ሁለተኛው መማር ነው። ይህም እግዚአብሔር ከሚናገረው ጋር መስማማትን ያመለክታል። ይህም እግዚአብሔር ከሚናገረው ጋር መስማማትን ያመለክታል። ሶስተኛው ነጥብ ደግሞ
የሰማነውንና የተማርነውን መጠበቅ ነው። ሶስተኛው ነጥብ የሰማነውንና የተማርነውን መጠበቅ ነው። ይህ ሲባል የእግዚአብሔርን ቃል በልብ መያዝን ያሳያል። ይህም ሲባል የእግዚአብሔርን ቃል በልብ መያዝን ያሳያል። ዳዊት ስለዚህ እውነታ እንዴት እንደተናገረ አስታውሱ። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። መዝሙር 119 ቁጥር 11ን በኋላ ተመልከቱ። መዝሙር 119 ቁጥር 11 አራተኛው ደግሞ ማድረግ ነው። ይህ ተግባርን ያመለክታል። አራተኛው ነጥብ ማድረግ ነው። የእግዚአብሔር ቃል በአእምሮና ልባችሁ መቀመጡ ብቻ አይበቃም። አስተዋላችሁ? የእግዚአብሔር ቃል በእያንዳንዳችሁ አእምሮና ልብ ውስጥ መቀመጡ ብቻ አይበቃም። እጆችና እግሮቻችሁ ወደሚገኙበትም ስፍራ መድረስ አለበት። አስተውሉ። እኔ እንደሰማሁት በአስሩ ትእዛዛት እንደሚኖሩና ያም ሃይማኖታቸው እንደሆነ የሚናገር በርካታ ህዝቦችን ሰምታችሁ ይሆናል። እኔ ብዙ ጊዜ እንዳደረግኩት እነዚህን ሰዎች ብትመረምሯቸው እንስማማባቸዋለን ማለታችሁ እንደሆነ ትደርሱበታላችሁ። ሰምተዋቸው እነዚህን ትእዛዛት ጥሩ እንደሆኑ ተስማምቷል፣ ግን ወደ እርግጠኝነት ስንመጣ አያደርጓቸውም፣ ደግሞም አይጠብቋቸውም። በመሰረቱ ህግ የግንቡ ቀጥተኛ አወጣት እንደሚጠቁም ውሃ ልክ ነው። ህጉ በልብ አኳያ እንደተቀመጠ መስታወት ነው። ለመኪናው ከፊቱ ያለውን ጨለማ እንደሚገፋና ኩርባዎችንም እንደሚጠቁም የፊት መብራት ሊወሰድም ይችላል። እግዚአብሔር የሞራልን ደንቦች ከመጠበቃቸው የተነሳ ሰዎችን እንደማያድን በጣም ግልጽ አድርጓል። በሞራል ደንብ ወይም በህጉ ዘንድ ምንም ችግር የለም። በእኛ ዘንድ ግን ቅጽበታዊ ስህተት አለ። ይህንንም ጳውሎስ በገላትያ መልእክቱ በምዕራፍ 2 ቁጥር 16 አስፍሮታል። ገላትያ ምዕራፍ 2 ቁጥር 16ን ተመልከቱ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ማንም በሕጉ አይጸድቅም ወዳጆቼ። ለምን አይጸድቅም? ምክንያቱም ማንም የሕግን ሥራ ሊፈጽም አይችልም። ታዲያ የሕግ አገልግሎት ምንድን ነው ትሉኝ ይሆናል። ስለ ሕግ መተላለፍ የተጨመረ ነው። ይህም ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ተጨመረ። ገላትያ ምዕራፍ 3 ቁጥር 13ን ልብ ይሏል። ገላትያ ምዕራፍ 3 ቁጥር 13 የሕጉ ዓላማ ምን እንደሆነ መጠየቅ ተገቢ ነው። ምላሹም ሕጉ የተጨመረው በመተላለፍ ወይም ስለ መተላለፍ ምክንያት ነው የሚል ይሆናል። ያም ተስፋ የተሰጠው ዘር እስኪመጣ ነው። ያ ዘር ደግሞ ክርስቶስ ነው። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሕግ በታች አይደለንም ይላል። ገላትያ ምዕራፍ 3 ከቁጥር 24 እስከ 5 ያለውን ተመልከቱ። ገላትያ ምዕራፍ 3 ከቁጥር 24 እስከ 25 ሕጉ ወዳጆቼ እንደ ሞግዚት አገልግሏል። ይኸውም ሞግዚቶች ልጆችን ወደ ትምህርት ቤት እንደሚወስዷቸው እጃችንን ይዞ ወደ መስቀሉ ያመጣን ዘንድ ነው። አስተዋላችሁ? እጃችንን ይዞ ወደ መስቀሉ ያመጣን ሞግዚቶች እናቶች ልጆችን ወደ ትምህርት ቤት እንደሚወስዷቸው አይነት ነው። ሕጉ ወደ መስቀሉ ካመጣን በኋላ ታናሹ ሰው ኃጢአተኛ ነህ፣ ስለዚህ አዳኝ ያስፈልግሃል ይለናል። የሕጉ ዓላማ አዳኝ እንደሚያስፈልገን ለእኛ ማመልከት ነው። ሕጉ መልካም ነው ወዳጆቼ ሆይ። ስለዚህ ምንም ጥርጥር አይኑረን። ሕጉ የእግዚአብሔርን ሐሳብ ይገልጣል። ሁሉም ኃጢአትን ሠርተዋል፣ የእግዚአብሔርም ክብር ጎሏቸዋል የሚል ገለጣን ይሰጣል። ይህንን ሕግ በሕይወታችሁ ላይ ተግባራዊ አድርጉትና እርሱ ወደ ክርስቶስ ያምጣችሁ። ቀጥለን ደግሞ ከቁጥር 2 እስከ 3 ያለውን ቃል አብረን እንመለከታለን። እንዲህ ይላል፣ አምላካችን እግዚአብሔር በኮሬብ ከኛ ጋር ቃል ኪዳን አደረገ። እግዚአብሔር ዛሬ በዚህ በሕይወት ካለነው ከኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይህችን ቃል ኪዳን አላደረገም ይላል። እግዚአብሔር በግብጽ ሳሉ ህጉን አልሰጣቸው እስኪወጡና በምድረ በዳው ተጉዘው በኮሬብ ወዳለው የሲና ተራራ እስኪደርሱ ድረስ ህጉ አልተሰጠም። ህጉም የተሰጠው ለእስራኤል ህዝብ ነው። በተራራው ላይ በሰዓት ውስጥ ሆኖ እግዚአብሔር ፊት ለፊት ተናገራችሁ። እኔ የእግዚአብሔርን ቃል ነግራችሁ ዘንድ በዚያን ጊዜ በእናንተና በእግዚአብሔር መካከል ቆሜ ነበር። እናንተ በሰዓቱ ምክንያት ፈርታችኋልና ወደ ተራራውም አልወጣችሁምና። እርሱም አለ፣ ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ ይላል። ከቁጥር 4 እስከ 6 ያለውን ስፍራ ይመለከቷል። ኦሪት ዘዳግም ምዕራፍ 5 ከቁጥር 4 እስከ 6 ያለውን ተመልከቱ። አያችሁ ወዳጆቼ፣ እስራኤል አምልኮተ ጣዖት በሞላበት ምድር ይኖሩ ነበር። በግብጽ ይኖሩ የነበረበት ጊዜ ጣዖትን በማምለክ የተሞላ ነበር። አስተዋላችሁ? በግብጽ ይኖሩ በነበረበት ጊዜ ጣዖትን በማምለክ የተሞላ ነበር። ከኔ በቀር ሌሎች አማልክት አይሁኑልህ የሚለውን ሕግ ደግሞ በቁጥር 7 ላይ እናገኛለን። አስተውሉ ወዳጆቼ፣ የሰው ልጅ የመጀመሪያ ኃጢአት እግዚአብሔር የለም የሚል ክህደት አልነበረም። ይልቁንም የበርካታ አማልክት አምልኮ ነው። በቁጥር የበዙ አማልክትን አመለከ። ለምሳሌ በብኤል ሰዎችን ታላቅን ግንብ ሰሩ። በጫፉም ላይ በተለይ ለፀሐይ መስዋዕትን ያቀርቡ ነበር። ከእግዚአብሔር ፊቱን ካዞረ በኋላ የሰው ልጅ ካመለካቸው መካከል ፀሐይና የተለያዩ ዓለማት ይገኙበታል። ከጥፋት ውሃ በኋላ ግን ነጎድጓድና መብረቅን ማምለክ ተወ። ይኸውም ስለ ፈሯቸው ነው። ይልቁንስ ፀሐይን አመለኩ። ከፈጣሪ ይልቅ ፍጡርን ተከተሉ። እግዚአብሔር ከእኔ በቀር ሌሎች አማልክት አይሁኑልህ የሚለውም ለእንዲህ ዐይነቶቹ በርካታ አማልክትን ለሚከተሉ ሰዎች ነው። እስከ ዳዊት ዘመን ድረስ የእግዚአብሔርን ሕልውና መካድ አልመጣም። ከዚያ በፊት ሰዎች ከክህደት ይልቅ ለእግዚአብሔር መገለጥ ቅርብ ነበሩ። የእግዚአብሔርንም ሕልውና ለመካድ ማንም አልተቻለውም። በዳዊት ዘመን ግን በልቡ አምላክ የለም የሚል ሰነፍ ተገኘ። መዝሙር 14 ቁጥር 1ን ተመልከቱ። መዝሙር 14 ቁጥር 1 ሰነፍ ወይም ሞኝ እንደ እብድ የሚቆጠር ሰው ነው። እግዚአብሔር የለም የሚል ሰው አንድም እብድ ነው አልያም እውነት ርቆታል። የመጀመሪያው ትእዛዝ የእግዚአብሔርን ሕልውና ስለመካድ አልተናገረም። ይልቁንም ሌላ አምላክ አታምልክ ነው ያለው። እስቲ ከቁጥር 8 እስከ 10 ያለውን ደግሞ አንድ ላይ እንመልከት። በላይ በሰማይ ካለው በታችም ከምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ። ለሚጠሉኝ እስከ ሶስተኛና አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ፣ ለሚወዱኝም ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና አትስገድላቸው አታምልካቸውም ይላል። በምድር ላይ ያሉት ሰዎች ሁለት አይነት ብቻ ናቸው ወዳጆቼ። እነዚህም እግዚአብሔርን የሚጠሉና ደግሞም የሚወዱ ተብሎ ሊፈረጁ ይችላሉ። ሁለት አይነት ሰዎች በምድር ላይ አሉ። እነዚህም እግዚአብሔርን የሚጠሉና እግዚአብሔርን የሚወዱ ተብለው በሁለት ሊከፈሉ ይችላሉ። ምስልን መስራት ወይም ማንኛውንም የሚመለክ ነገር ማዘጋጀትን ሲከለክል ነገሩን ያብራራዋል። ምክንያቱም ቆየት ብሎ እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ይላል። ኢየሱስ ክርስቶስ ይህኛውን ትእዛዝ ከትእዛዛት ሁሉ ፊተኛ ይለዋል። ነገር ግን ከዚህኛው በተቃራኒ ዛሬም እግዚአብሔርን የሚጠሉና ለቁጥር የሚያታክቱ ሰዎች አሉ። ያሳዝናሉ። ሕይወታቸው እርምጃቸው ወደ ሞት ነው። እግዚአብሔር በምሕረቱ ይታደጋቸው ወዳጆቼ። ዛሬ በርካታ ሰዎች ጣዖትን አናመልክም ሲሉ ይሟገታሉ። መጎምጀት ራሱ ጣዖትን እንደ ማምለክ እንደሚቆጠር ጳውሎስ በኤፌሶን መልእክቱ በምዕራፍ 5 ቁጥር 5 ይነግረናል። ኤፌሶን ምዕራፍ 5 ቁጥር 5ን ተመልከቱ። ራሳችሁን የምትሰጡለት ማንኛውንም ነገር በእናንተና በእግዚአብሔር መካከል የሚቆም ማናቸውም ነገር አምላክ ይሆናል። ጣዖት የለኝም ትላላችሁን? ለአንዳንድ ሰዎች የባንክ ማጠራቀሚያ ደብተራቸው አምላካቸው ነው። አስተዋላችሁ? ለአንዳንድ ሰዎች የባንክ ማጠራቀሚያ ደብተራቸው አምላካቸው ሆኖ ይገኛል። አንዳንዶች ደግሞ የሚወዱትን ስፖርትና ቡድን ያመልካሉ። አንዳንዶች ደግሞ ልጆቻቸው ወይም የልጅ ልጃቸው ጣዖታቸው እንዲሆን ይፈቅዳሉ። የቴሌቪዥን ፕሮግራምን ወይም ደግሞ መስኮትን ጣዖቶቻችሁ አድርጋችሁ የምትመለከቱ ወይም የምትቆጥሩም አላችሁ። በልባችሁ የመጀመሪያውን ስፍራ የሚይዘው አስተውሉ ወዳጆቼ፣ በልባችሁ የመጀመሪያውን ስፍራ የሚይዘው ማንኛውም ነገር ጣዖት ነው። ይህ ከእግዚአብሔር ይለየናል። ቁጥር 11ን ተመልከቱ። የእግዚአብሔር ያምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደላ ነጻውምና ይላል ጳውሎስ። ሁሉም ሰው ኃጢአተኛ መሆኑን ሲያሳይ እንዲህ መጽሐፉን አስታውሱ፣ አፋቸውም እርግማንና መራርነት ሞልቶበታል ይላል ሮሜ ምዕራፍ 3 ቁጥር 14ን ተመልከቱ። ሮሜ ምዕራፍ 3 ቁጥር 14 ክፉ የሚናገሩ ሰዎችን መስማት ከፈለጋችሁ ዛሬውን ወደ ጎዳና ውጡና ተንሸራሸሩ፣ ወይም ህዝቡ ወደሚያዘወትሩ አካባቢ ሂዱ። ክፉ ተናጋሪዎችና ጠማማ ሐሳቢዎች የበዙበት እንዲህ ያለ ዘመን ከዚህ በፊት መኖሩን እጠራጠራለሁ። እኔ ወዳጆቼ እግዚአብሔር ይህንን ይጠላል። ስሙን በከንቱ የሚጠሩትን እንዲሁ እንደማይለቃቸው ይናገራል። የመጀመሪያዎቹ ሦስት ትእዛዛት አሉታዊ ናቸው። አሁን አዎንታዊ ወደ ሆነው ትእዛዝ እንመጣለን። እግዚአብሔር አምላክ እንዳዘዘ የሰንበትን ቀን ትቀድሰው ዘንድ ጠብቅ፣ ስድስት ቀን ሥራ ተግባርህንም ሁሉ አድርግ፣ ሰባተኛው ቀን ግን ለእግዚአብሔር አምላክ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ፣ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በርሱም ምንም ሥራ አትስሩ። አንተም በግብፅ ባሪያ እንደ ነበርክ አስብ። እግዚአብሔር አምላክህ በጸናች እጅና በተዘረጋ ክንድ ከዚያ ወጣ። ስለዚህ እግዚአብሔር አምላክህ የሰንበትህን ቀን ትጠብቅ ዘንድ አዘዘ ይላል። ከቁጥር 12 እስከ 15 ያለውን ስፍራ ተመልከቱ አድማጮቼ። በጣም የሚገርመው ደግሞ ስለ ሰንበት ከተሰጠው ትእዛዛት በስተቀር የቀሩት ሁሉ በአዲስ ኪዳን መደገማቸው ነው። ያኛው ለምን ተዘለለ? ምክንያቱም ሰንበት ለቤተ ክርስቲያን ስላልተሰጠ ነው። ቤተ ክርስቲያን ስብሰባ የምታደርገው በሳምንቱ የመጀመሪያው ቀን ነበር። ይኸውም ክርስቶስ ከሞት የተነሳበት ቀን ነው። አስተውሉ፣ ቤተ ክርስቲያን ስብሰባ የምታደርገው ወይም ደግሞ አንድ ላይ አማኞቿ ተገናኝቶ የሚያመልኩት በሳምንቱ የመጀመሪያው ቀን ነበር። ይኸውም ክርስቶስ ከሞት የተነሳበት ቀን ነው። የሰንበት ቀን ከእስራኤል ሕዝብ ጋር የተለየ ቁርኝት አለው። ወደ ኋላ ሄደን ብንመለከት በዘጸአት መጽሐፍ ላይ እግዚአብሔር እንዲህ ብሏል፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ የልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ ይላል። ዘጸአት ምዕራፍ 31 ቁጥር 13 ሰንበት የተሰጠው ለእስራኤል ነበር። እግዚአብሔር ሰማይና ምድርን በስድስት ቀናት በመፍጠሩ ምክንያት የእስራኤል ልጆች ሰንበትን እንዲጠብቁ በዘጸአት ምዕራፍ 20 መታዘዛቸው አስደናቂ ሊሆን ይችላል። እዚህ ዘዳግም ላይ ደግሞ ሰንበት በእግዚአብሔርና በእስራኤል ልጆች መካከል ያለውን የተለየ ዝምድና ያመለክታል። እስራኤላውያን ሰንበትን መጠበቅ የነበረባቸው ለምን ነበር? ምክንያቱም በግብፅ ባሮች ስለነበሩና እግዚአብሔር በታላቅ ኃይል ከዚያ ስላወጣቸው ነው። አስተውሉ፣ ሰንበት የተሰጠው ለእስራኤላውያን ነው። እስራኤላውያን ደግሞ ሰንበትን መጠበቅ የነበረባቸው ለምን ነበር ትሉኝ ይሆናል። ምክንያቱም በግብፅ ይህ ሕዝብ ማለትም እስራኤላውያን ባሮች ስለነበሩና እግዚአብሔር በታላቅ ኃይል ከዚያ ስላወጣቸው ነው። አብዛኞቻችሁ ሰንበትን አስመልክቶ በደብዳቤዎቻችሁ ላይ ብዙ ጥያቄዎችን አስፍራችሁ ትልኩልናላችሁ። ይህ የመጀመሪያው መልስ ሊሆን ይችላል ብዬ ገምታለሁ። ሌላውንና የተቀሩትን መልሶች ደግሞ በደብዳቤዎቻችሁ አሁንም ብጽፉልን መልሱን ታገኛላችሁ። ልብ እንድትሉ የምፈልገው ነገር ቢኖር ሰንበት ለቤተ ክርስቲያን አልተሰጠም። አስተዋላችሁ? ሰንበት ለቤተ ክርስቲያን አልተሰጠም። ቤተ ክርስቲያን ስብሰባ የምታደርገው በሳምንቱ የመጀመሪያው ቀን ነበር። ይሄውም ክርስቶስ ከሞት የተነሳበት ቀን ስለሆነ ነው። የሰንበት ቀን ከእስራኤል ሕዝብ ጋር የተለየ ቁርኝት አለው ማለታችንንም መርሳት የለባችሁ። እንግዲህ የተከበራችሁ አድማጮች የለቱ ዝግጅታችን እዚሁ ላይ ያበቃል። ትምርቱን አስመልክቶ ያላችሁን አስተያየት ባድራሻችን ጻፉልን። በሚቀጥለው ዝግጅት እስክንገናኝ በዚሁ እንሰናበታችኋለን። ደህና ሁኑ።
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።